ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ 5 ሀገራት ነበሩ፤ ኢትዮጵያ፣ ኒጀሪያ፣ ኡጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ከአምስቱ የአፍሪካ ሀገራት እኛ ኢትዮጵያ አንደኛው እያሸንፈናል ማለት ነው።
በኢትዮጵያውያን ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚሽ ቱጆ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑ ታውቋል። ከዚህ ጋር በተገናኘ ከመስራቹ ወጣቶች መካከል አንዱ ቦኤዝ ብርሃኑን አነጋግረነዋል። ቆየት ብሎ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ወደ መጀመሪያው ዝግጅት እንሻገር። በኢትዮጵያ በቅርቡ የ5G ኮኔክሽን መጀመሩ ተበስሯል። ይሄ ዜና ታዲያ በድረገጽ ላይ የንግድ ስራዎችን ለሚከውኑ ወጣቶች መልካም ዜና ሆኗል። ይሁንና በድረገጽ ላይ መተግበሪያዎችን በመጫንም ሆነ ሌሎች ሀሳቦችን በመሸጥ ትርፋማ መሆን የራሱ የሆኑ ፈተናዎችና ተግዳሮቶች አሉት። በዚህ ዙሪያ ኤደን ገረመው ሁለት ስኬታማ እየሆኑ ያሉ ወጣቶችን ጋብዛ አወያይታለች። ውይይቱ በመቀጠል ይቀርባል።
ልቀት እየጨመረ የሰው ልጅ ከጤና፣ ከትምህርት፣ ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ችሏል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ፣ በፌስቡክ፣ በቴሌግራም እና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጭ ነገር ነው። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛሬ ምሽት ላይ የጋበዝ ነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥሪ ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ሊያገኙበት የሚችሉበትን አማራጭ መዘርጋት የቻለች ወጣት የህክምና ባለሙያ ናት። ዶክተር ሜላት ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ ነው። ሎላይን ዲጂታል መጽሔት በድረገጽ ብቻ ላይ የሚገኝ በኮቪድ-19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሔት ነው። ውዳሴ ሰላም፣ ጤና ስጥልኝ፣ እንደምን አመሸ?
እሺ፣ ሰላም ሰላም።
ውዳሴ፣ ጥሪያችንን አክብረህ ስለመጣ አብዝቼ አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው የምንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ፣ ሀሳቡም አላቸው፣ የገቡም ደግሞ አሉ። ውዳሴ፣ ከአንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው፣ ሊረዷቸውና ሊያጠኑት የሚገባው ነገር ምንድን ነው ትላለህ?
ኦንላይን ቢዝነስ በአብዛኛው ለመጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ብሎ ያስባል። ግን ኦልሬዲ ካሉንም ነገር ውስጥ በተነሳ ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪየንሶችን ድረገጾች በመገኘት ተደራሽነቱን መጨመር አንደኛው መንገድ ነው። ሌላኛው ደግሞ የተለያዩ መተግበሪያዎችን በመጠቀም የተለያዩ ይዘት ያላቸው ፎቶዎችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማሳት በእነሱም መንገድ የተለያዩ ነገሮችን መፍጠር ይቻላል። ሊያውቃቸው ሌሎች ከሚገቡ ነገሮች መካከል ለዚህ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚፈጁት ጊዜ ረዘም ያለ በመሆኑና በህብረተሰቡን ደረጃ ታዋቂነቱን ወይም ይህንን ቦታውን ሰው ለመስራት ያክል ለመድረስ ራሱ የሚፈጀው ጊዜ አለ እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ወደ እነሱ ወይም ተደራሽነቱ ለማን የሚለውን ጥያቄ አውቀው መጀመር መቻል አለባቸው። በአብዛኛው እንደዚህ አይነት ነገሮችን ለመስራት ሊመዝናቸውና ሊያደርጋቸው ከሚገቡ ነገሮች መካከል ደግሞ በምን አይነት ኮንቴንቶች ወይም ምን አይነት ነገሮችን ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ሄዳል ምን አይነት ነገሮችን ለመፍጠር እንደሚሰሩ አውቀበት ሳለ ነው ብዬ አስባለሁ።
አመሰግናለሁ ውዳሴ። ዶክተር ሜላት ደግሞ ወደ አንቺ ምጣ። እናንተ ለየት ባለመልኩ ደግሞ መተግበሪያ ነው የሰራችሁት። ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕ ስቶሮች ማውረድ የማይችሉበት ተግዳሮት ባለበት ሁኔታ፣ እንዲሁም ደግሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው? እስቲ እሱም ንገሪ።
አመሰግናለሁ። ግን ያው እሱም ውዳሴ የምንባለው መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለውን መለየት መቻል አለብን። አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው ስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚያስለስ ነገሮች የሚጠቀም ነው እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት የወጣትን የሆኑ የመድኃኒቶች የሕክምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው እና ስለዚህ መጀመሪያው ነገር ይህኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለው እርግጠኛ ከሆንን በኋላ አዎ ያስፈልጋል አብዛኛው ሰው ስለሚጠቀም ብለን ከዛ በኋላ ማን የሚጠቀመው ብለን ደግሞ ወጣቱ ክፍል ነው የሚጠቀመው ብለን አይደንቲፋይ እናደርጋለን። አይደንቲፋይ ካደረግን በኋላ ቀጣዩ ስቴት ደግሞ እንዴት ነው እነዚህ ሰዎች ይህንን አፕሊኬሽን ለመጠቀም እንዲችሉ መረጃው እንዴት ነው እንዲያሳከፍን ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው እና የራሳቸው ከፍለን የምናስታውቅባቸው ድረገጾች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲን ሁሉም የራሳቸው የሆነ ፔድ የሆነ ሰው ከፍሎ አድቨርታይዝ ማድረግ የሚችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ቲክቶክን ነው ኢትዮጵያ ውስጥ እና ፌስቡክን። ስለዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሲደራቸው ብዙ የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖች ማዘጋጀት ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም ያደርግ አፕሊኬሽኖችን በጣም ቀላል ማድረግ ነው እና እኛ ስንሰራ አፕሊኬሽን የተለያየ ጊዜ ላይ የተለያየ ሰልፍ ይኖረዋል። የተለያየ አንድ ፔጅ ሲደርሱ ሰርቪስ የሚያደርጉ ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ እና ያኔ አብዛኛውን ሰው እንዲያማክል ከተለያየ ማህበረሰብ የተዋጡ የምናቃቸውን የምንቀርባቸውን ሰዎች አሳይተን የሚከብዳቸውን ነገር እንዴት ቀለል አድርገን ተጠቃሚ ጋር እንዲደርስ እናድርገው የሚለውን እያየን ተጠቃሚ በቀላሉ የሚፈልገውን ብቻ ተጠቃሚ የሚቀል መልኩ ተሰማይት ማድረግ ነው እና እነዚህ ከተሰሩ
ይሄ ሁሉ እንግዲህ ጊዜ የሚፈጅ ትግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል፣ ተወዳዳሪ መሆን ችላችኋል። ይሄ እንዴት ነው መደረግ የቻለው?
ለመጀመሪያ ያደረግነው ሎላይንን ጀምር መከተል ነበር። ስለዚህ እነዚህ አይነት ስራ ይሰሩ የነበሩትን ማየት፣ ከእነሱ መማር የምንችለውን ነገር መማር፣ ሰዓታችን እስኪደርስ ድረስ የምንችለውን ያክል ተማር፣ ማወቅ የምንፈልገውን ኢንፎርሜሽን በተለያዩ ድረገጾች ወሰደ። ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማር ነው። ወጥነት ያለው ነገር መስራት ነበረብን። ያ 5 ወር ወይ 6 ወር ሰርተን ራሳችንን ገቢ እንፈጥራለን ብለን አስበን የጀመርነው 5 ወር 6 ወር ሰራን፣ ራሳችንን ገቢ በዛ ጊዜ ውስጥ መፍጠር አልቻለም። የራሳችን የሆኑ የሂደት ችግሮችን ቢኖሩብን ከነበረውም የቴክኖሎጂ የመቀበል ከሶሳይቲውን ማንጻት ከነበረውም ነገር ተጨማሪ ሆኖ እንደሱ አለንም። ስለዚህ አሁንም አዳፕት ማድረግ ነበረብን። አዳዲስ ነገሮች፣ አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ስለዚህ እኛ ታርጌት ፈጠን ታርጌት ታርገን ወጣቱን ኦዲየንሳችን ወጣቱ ነው ብለን ጀመሩ። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልእክቱን ስናስተላለፍ መልእክቱን ማስተላለፍ የፈለግነው ለወጣቱ፣ ስለዚህ ወጣቱ ሲያነበው ወንዶች ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ክሬት አደረግነው። ዜ ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያየው ነገር ነው የሚስበው። ስለዚህ የሚያየውን ነገር በደንብ አሳምረን መስራት ጀመር። ይህ ምንድን ነው ብሎ እንዲከፍት የማድረግ ነገር እና ዩዥዋሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ክሊክ ቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያንን ሊንክ ከፍተው ገብተው ለእነሱ ቪው እንዲሆን ለእነሱ ካውንት እንዲያደርግ ማድረግ ዩዥዋሊ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ስኬድ በሱ መንገድ ዩዘሮች አንዴ ሁለት ክሊክ ሊያደርጉ ይችላል፣ ግን ከዛ እምነት የማጣት ነገር ነው የሚኖረው። ስለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆኑ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመር። በዚህ ውስጥ የራሳችን ኦንላይን ቢዝነስ ማች ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለም። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰብስብ የሚል ነበረ። ስለዚህ በሱ ተጠቃሚዎችን ማፍራት ቻለን። እንደሱ ብለን ይጀመር
በጣም ነው የማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቅድም ያነሳሽው ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይህንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች፣ አጠቃላይ ተግዳሮቶች ምን ይመስላሉ?
ያው ቅድም እንደተባባል ነው ለእያንዳንዱ ስቴት የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በጀት በደንብ ያስፈልገዋል። አፕሊኬሽኑ ቶሎ ቶሎ መቀየር፣ ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በጀት መዘጋጀት ያስፈልጋል። ታይምፍሬም ማስቀመጥ ያስፈልጋል። በዚህ ጊዜ ያልቃል ብለን የምናስብበትን ጊዜ ሌላ ደግሞ ከመጀመሩን በፊት ይህንን ህግ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረጅም ጊዜ ተቸግረናል። መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማን ነው የሚለውን ለማግኘትም ብዙ ስቴፕ ነው የሚሄደው። አንድ ቢሮ ሄዶ የሚመለከተውን ማግኘት ላይቻል ይችላል። በተለይ ማየትም ያስፈልጋል እና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙን። ያው እያደረግንም ያለ ነው ያለው እነሱ ያሉንን ቢሮክራሲውን ፕሮሰሱን በመከተል
ውደሴስ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛውን ገቢ ለማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘስ ግለጽ።
እሺ፣ ተግዳሮት መካከል ምናልባት ዶክተር ሜላ ብዙዎቹ ሚንሽን አድርጋቸዋለች፣ ግን አንደኛው ኦንላይን ፔመንት አለመኖር ነው። ይህ ማለት ደግሞ ኦንላይን ሰዎች ከፍለው አክሰስ አድርገው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ለማድረግ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜም ቢፈጭም በካሽ ሆኖ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂ አዳፕት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ሁለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚ ይቻሉ የሚለው ነው። አዲስ አበባ ላይ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊኖር ይችላል፣ ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለውም። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። አዳዲስ ነገሮችን የመሞከር እነሱን ወዲያው የማድ ማርኬቱ ላይ ሲክሶት ሲጠቀሙ የማየት ምናምን ልምድ የለን
ተነሳሽ።
እሱን ደግሞ የተለያዩ ማርኬቲንግ ስትራቴጂዎችን ተጠቅመ ማዳረስ የተቻለ ተደራሽ ሊኖረን ያስገናል ብዬ አስባለሁ።
እሺ፣ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ፣ እንዲሁም ደግሞ ዶክተር ሜላት ተስፋዬ የአለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ፣ ሁለታችሁም ልምዳችሁን ስላካፈላችሁን የጋቢና ቪ እንግዳ ናችሁ። እጅግ አብዝቼ አመሰግናለሁ።
ከጋቢና ቪኦኤ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የዩናይትድ ስቴትስ ፌዴራል መንግስት የፍትህ መረጃ ቢሮ ባለፈው እንደ አውሮፓውያኑ አቆጣጠር 2021 ዓ.ም ላይ ያወጣው ሪፖርት እንደሚያመላክተው በተደጋጋሚ ወንጀል በመፈጸም እየተፈረደባቸው እስር ቤት የሚገቡ ሰዎች ቁጥር ከ2005 ወዲህ እየቀነሰ ሄዷል። ያም ቢሆን ግን ቁጥሩ አሁንም ከፍተኛ ነው። የቪኦኤ ኢርፋን ኤሳን ይህም ሁኔታ ለየት ባለመልኩ ለመቀየር ጥረት እያደረጉ ያሉ ሃይማኖታዊ ተቋማትን ቡድኖችን ቃኝተዋል። ቆንጅታዬ በመቀጠል ታሰማናለች።
ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር። እንዲህ ሲል ያስረዳል።
በጆርጂያ እስር ቤት ብዙ ጊዜ ቆይተህ ከወጣህ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው።
ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በምህፃሩ ኢማን በተባለ ድርጅት አማካይነት እርዳታ አገኘ። ይህ ድርጅት ነጮች ያልሆኑ የተገፉ ማህበረሰቦችን ኑሮ ለማሻሻል የሚሰራ ነው። አላማው ትርፍ ማግኘት ያልሆነው ይህ ድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ.ም ኢሊኖይ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሱል ሳብሪ እንዲህ ሲሉ ያስረዳሉ።
So we provide the Green Reentry Program as a hub and a base to connect those who are coming home after.
በግሪን ሪኤንትሪ ፕሮግራማችን የምናደርገው እስር ቤት ቆይተው የሚወጡ ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸውን መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የስራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው።
ኢማን በአረብኛ ሃይማኖት እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመስራት ላይ ነው። የኢማን ምክትል ስራ አስኪያጅ ማንሱር ሳብሪ እንደገና
ሰላም አለይኩም ወልከም ቱ ዘ ግሪን ሪኤንትሪ ቪሌጅ ሂር አት ኢማን
አሰላም አለይኩም ወደ ኢማን ግሪን ሪኤንትሪ መንደር እንኳን በደህና መጣችሁ።
በእስር ላይ ቆይተው የሚወጡ ሰዎች በእነዚህ በአረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት It takes a village to raise a child. ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነ በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ ይፈጥርላቸዋል። ኢማን ከሶስት ዓመታት በፊት አንድ አሮጌ የመኖሪያ ህንፃ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከወህኒ ቤት ለሚወጡ ሰዎች አዘጋጅቶታል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ።
Totally gutted out. Everything was pulled out of here all the way down to just the bare studs and then rebuilt.
ሙሉ በሙሉ ፈርሶ ነው የተሰራው። የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዲዛይን ወጥቶለት ተገንብቷል።
10 የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሳባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል።
Imam opened the door for me.
ኢማን በሩን ከፍቶ እጆቹን ዘርግቶ ነው የተቀበለኝ። እኔንም ቤተሰቤንም በሁሉም ነገር ባርከውናል። በዚህ ፕሮግራም የተሳተፍነው በሙሉ ተባርከናል ባይ ነኝ።
ማይክና ቴንልም የዚህ የመሸጋገሪያ መንደር ነዋሪዎች ናቸው። እዚህ አረንጓዴው መንደር ከገቡ ወደ አንድ ወር ገደማ ሆኗቸዋል። ማይክ እንዲህ ይላል።
ማንን ስትመለከቱት መሰረቱ እስልምና እምነት የሆነ ድርጅት ነው። ነገር ግን እኛም ሙስሊሞች ባንሆንም አንድ አይነት እድል ነው የሰጡን። ለወንድሞቻቸውና ለእህቶቻቸው የሚሰጡትን ፍቅር ለእኛም ሰጥተውናል።
ግሪን ሪኤንትሪ መርሃ ግብር ከተመሰረተ ወዲህ በአትላንታ ከተማ አካባቢ ብቻ በተለያዩ ድርጅቶች ለማገልገል ዝግጁ የሆኑ 45 ሰዎችን አሰልጥኖ አስመርቋል። አንዳንዶቹ ባገኙት ስልጠና ተጠቅመው በግንባታ ዘርፍ ተቀጥረው ገቢ በማግኘት ላይ ናቸው።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙ ተማጮቻችን እንዲሁም ተመልካቾቻችን። አጠር ያለውን መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ተመልሰናል። ወደ ቀጣዩ ዝግጅት እንሻገር። በኢትዮጵያን ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚስቱ ጆይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑ ታውቋል። የአፍሪካ የግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያን ወጣቶች ፈጠራ ገበሬዎች የአፈርን ይዘት በቀላሉ እንዲያውቁ ይረዳ እንደሆነም ተሰምቷል። እስካሁን ድረስ 5000 ያህል ገበሬዎች ተጠቅመውበታል። ኬንያ ናይሮቢ ላይ በተካሄደው የሳን ክለብ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ነው። ቦኤዝን ከቀናት በፊት አነጋግሬዋለሁ። ስለ ውድድሩ ይዘትና ተያያዥ ጉዳዮች የነበረን ቆይታ የተጀመረው ስለ ድርጅቱ ትርጓሜ ከሚያብራራበት ነው።
ድርጅታችን ስም ኦምሽቱ ጆይ አግሪቴክ ይባላል። ትርጉም ኦምሽቱ ማለት በኦሮሞ አምራች እንደማለት ነው። ስለዚህ የአምራች ደስታ እንደማለት ነው። የአምራች ደስታ እንደመስጠር እንደራ ድርጅት ስለሆነ በዚህም ሰይመነዋል።
ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋርህ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማቱ የበቃችሁ የሚለውን ለአድማጮች በአጭሩ አስረዳልኝ።
መጀመሪያ ውስጥ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔን ጨምሮ አምና የተመረቁ ልጆችም አሉ። ውስጡ የሰራነው ስራ ናፍን መርምሮ ለገበሬዎች ምን መትከል እንዳለባቸው መናገር የምትችል ዲቫይስ ነው የሰራነው። እቃ እና እቃዋን በየቦታው ትንቀሳቀሳለች። ውስጡ አፈር ያስገባሉ። ከዛ ዳታ ሴንሳር ጋር ውስጥ ናይትሮጅን፣ ፎስፈረስ፣ ፖታሽን፣ ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትክብሎ ይናገራል ማለት ነው ለገበሬው። በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ታንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ዩጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ከአምስቱ የአፍሪካ ሀገራት የኛ ኢትዮጵያ አንደኛ ወጣ።
ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው?
የተሸለምነው አንደኛ ለወጣ ነው። ለኛ $25,000 ነው ሽልማቱ ይሰጣል። እስካሁን የጠበቅ ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ዳኞች በኢኖቬሽኑ በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው። ኬንያ በነበረን ቆይታ እና በጣም ይረዳናል ብዬ አስባለሁ።
ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት?
በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አለ፣ ፋይናንሻል ቴክኖሎጂ ነበር አትገቡ ምናለ ግን በጣም መጀመሪያም ስንነሳያየ ነው ብዙ ሰው ላይፍ ኢትዮጵያ ውስጥ በአፍሪካ ውስጥም የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኛቸዋለን። ኮሜርስ እኛ ሀገርም ይኖራል፣ ፋይንቴክ ላይም ውጭ ያሉ ነገሮች እኛ ጋር ይኖራል። ግብርና ላይ ግን በጣም ወደኋላ የቀረ ነው። ስለዚህ ይሄ ወጣቱ ስፔሻሊ አዲስ ተመርቆ የሚወጣው ወጣት ፈጠራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገው ፈጠራ ስራ ከሰሩ አንደኛ ራሳቸውን በጣም መጥገል ይችላሉ፣ ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰው ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦምሽዶ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ። እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርም አለ ከነሱ ጋር። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አደንት ሳያደረግን ወደዚ ሄድም ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው። እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል፣ ገበሬዎች ጋር መነጋገር መቀየር ያስፈልጋል። እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ወር ፋይንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች ዙሪያችን ያሉ ማሳቸውን በዙሪያችን ነው ዲቫይሳችን ወስደን ቴስት እናደርጋለን፣ ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን ዲቫይስ እና የዴቨሎፕመንት ፕሮሰሱም ይቀላልም ኢንጆይ እያደረግም ሰራው ታይፍ ማለት።
ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግበሪያ ሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊ ሆናችኋል። የመጪ ዘመን እቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት?
ጥሩ ጥያቄ ነው። የጠዋት ያው የሰራ ነው በእርግጥ እዛ ሰተን አላቁም ነው። አሁን በቅርቡ ከጃይዝድ ጋር ኮላብሬት አድርገን እስከ 50,000 ዩሮ ፈንድ አድርገውልን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደፖስት ነው እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው የምንሰራውን የአርቲፊሻል ኢንተሊጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ አፕሪል ላይ ኦርሜ መጨረሻ ላይ በዛ ስራ በዛ ኢኖቬሽን የሰራ ነው በጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበሬዎች እንዲጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የሚያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ቁጭ ማለት ሳይሆን እጽዋት በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ግባዎች መስጠት የሚችል ከዛ በኋላ ዞን ውስጥ ሉ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው። ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ
ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉ ትመክራላችሁ?
ጥሩ ጥያቄ ነው። እኛም ይሄን ነገር በጣም አስፈላጊ መሆኑን ስላመንበት ከዲማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክኖፈበር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን በወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እንገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላለፉ ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንዲችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርሟል። እንዴት ይሄዲያ ይመጣላቸዋሉ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራ አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ የምንሆነ የሆነ አይዲያ ወይም ሀሳብ ይመጣለን እና ይህ ሀሳብማ የሆነ ሀገር ተሰጥቷል ወይም እንትዋል ወደ ላይ የሚያሳው። ስለዚህ ያንን ማድረግ የለባቸው መስራት አለባቸው ቴክኖሎጂ። ስለዚህ እንዳዛ ላሰቡት ነገር ያምንበት ነገር በትክክል ጊዜ መድበው ዲቦቱ ሆነ እንዲሰሩ። በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ር አንድ ከተማ ውስጥ የሚኖር በቀላሉ ሊፈታው የሚችል ችግር አግኝቶ ነበር። ሁሌ ወደ ገበሬዎች በሄድን ቁጥር እኛ ይህም እኮ ችግር አለ፣ ይህም እኮ በዚህ መፍታት እንችላለን እያልነው ነበር። ስለዚህ ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያንን ለለዩት ችግር ደግሞ ዲቬትር ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደብሎፕ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳክቶች ደብሎፕ አድርገን ያሁም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከንትሪ ከካፒታል ሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሊሆኑ የሚያቋትን ቴክኖሎጂ ወደ ተግባር በመቀየር የገበሬዎች ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪም የመጨረሻ ደግሞ ግብርን ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግቢ ውስጥ ጥለው መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክ እኛ እንዳደረግነው ይቀጥሉበት ብዬ ማስተላለፍ እፈልጋለሁ። በጣም እናመሰግናለን። ይህ ኮንታክት ሳደጋቸው
በጣም አመሰግናለሁ። በድጋሚ ቦኤዝ መልካም ምሽት ይሁን።
እሺ ቴንኪ ዩ።
እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።